አድማጭ ቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በሃማቱ ማተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ አንድ ምዕራፍ አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከሆነች ነፍስ አልባ አረ ምን አባቷ በትንቱ ነው ያውጣት ይሄ ገደል ትግባ ለምን ጥርቅ አትል ይጥፋ ደብዛ አባቷ ይዳደ ይሄድ ትውልድ አንከራታ ለምን አትወገር በቁም አትወቃ በድቅድቅ ጨለማ በፀሐይ በጨረቃ ራሷን አብነቷ ካልሆነች ጠበቃ ያነት ሁሉ ተንሳሊን ስካስጠበጠበች አረ ምን አባቷ ነው ራሷን ማትወል ለሌላ ማትመች ለዚያ የትውልድ ጌጥ ኮከም ማርግውና አልታይ ስካለች ጨለማን ተግና አቅም ጉልበት አንሷት ዋስተት ከተመጣች ተጠፍራቱ ወርወር ትሁን ከምድርበታች ለምን አትወገር ያም ትውልድ እንደሱ ዓለምን አይወገር የገባውም ካፈር ትግሉ ወረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ ያንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘልዛይ የዶሮ ወተት አዳይ ጀግናውን ሞልቶ ሰርፎ እውነት ሀቅን ገዳይ ለምን አይወቀጥ ያ ትውልድ እንደገብስ ስም ታሪኩ አይጠፋ ጥላሸቱን አይለብስ ለምን አይወቀጥ በፈጠሮ መዘዝ ቀደም ብሎ በስሎ ያ ትውልድ ይቀጥቅ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያቱት የይሁዳን በሳ ያጡ መንግስት ያን ወዙ ጫፍ ያለ ባለ ርስ ባለ ጉድ የምርጥ መኮንኖች ነፍሰ በላን ፋሽስት ዘመናዊን ፈንዳ የወያኔ ልክም እምሪኝ አሻፈረን ብሎ መታገሉ መታጠፍን ጠልቶ ከጠና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተን ከባለለ በጥሬው ተይዞ ለምን አይደለስ አይጎድ ታሪኩ ካገሩ አይጠረዝ ለምን አይቆላይ አርንዳሻሩ ለጠላው እንዲያመች እየሆነንኩ ለሄደው ለመጣው ካላልም በረከት ለምን አይነረት ይዛው ወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ጣጥርም ብሱ ነጭ አባቴ ብሎ ባለመጎም በሱ እንደንስፎቹ በለስቀናሾቹ ገብቶ ከዛ ጋጣ ካላ መንጀገ ካልበላ ካልጠጣ አልበጥስም ካለ ትብቱን ካገሩ አላወጣም ካለ ትብቱን ካፈሩ ለምን አይወገር ለምን ጥቁር አይለብስ ታሪኩና ክብሩ ለምን አይወገር ለምን አይወቀጥ ለምን አይነረስ ከተቻለ አይጠፋ ለወንበል ያሮጠ የትውልድ ከርፋ ይህ ወንበር ናቂ ትውልድ ስለውነት መስሎ ስለውነት ያረረ እንደካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃቀስሩ እየተመተረ ለእንጆሮሎጂስቶች ልበልቶ አደሮቹ ድጋፍ ካልሰጠስ ካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳይው ዛዳንት የተባሉት ያን ትውልድ ይውቀጡት ይዘው ይጠብቁት ባዝፈር ጽፍራቸው ባልፋቁት ጥርሳቸው ያርጉት እሱ ኖሮ እንጂ እነሱ መች ኖሩ። ያ ትውልድ በፈጠረው መደዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታሰን ጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከኋላው ጋር ሁሉ ለምን አትወገር እውነትም እንዳትሰጥ ከሆነች ነፍስ አልባ ኧረ ምን አባቷ በትንቱ ነው ይውጣ ሲል ገረድ ትግባ ለምን ጥረቅ አትል ይጥፋ ደብዛ አባቷ የዳደየ ልጅ ትውልድ አንከራት ለዛ የትውልድ ጌጥ ኮኮም ማረጉና አልታይስ ካለ ጨለማን ተግና አጥም ጉልበት አንሷት ባንሰት ከተመጣች ተጠፍራት ወርወርቱን ከምድርበታች ለምን አትወገር ለምን አይወገር
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም በህይወት ታደሰ ተተረጎመ 2007 ዓ.ም የእሳት ዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ለከተሙ የሚችሉት የፍጥራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን፣ ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘዘንልህ ብቻን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተደከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሙኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሉም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን በተለይ የገዛ መላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። ያፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጥም ብላ የሞላች ሀገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን ይሆን? የመሰላችሁን ምረጡ። ግን ተጨባጩ እውነታ ይሄው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘገዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው ስሞች ተቀያይረው ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንፃር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። ይሁን ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝነ ነው። እኔ ለምሄድበት ቦታ ወደሚቀርብ መንደር እንደምሄዳውኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዘር ታጠቂያለሁ። ብቻችንን መተጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ተረታሪ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የሀገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጠልቅ ውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣቸዋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዘሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ። እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ መታት የሆኑ ተግባራትን ከሚፈጽሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የምጸት ቅላጼ ነበረው። ቅንነት የጎደለው አባባል ነበር። መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሃላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎ ላይ ነው። ራሱን በሰፊ የሰሌድ ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድን ነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ አልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዘሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ነኝ ሽማግሌ ሰው ነኝ። ራሴን ማን እንደሆኑ እንኳ ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት ዓመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳ ሳይቀር ከነ ቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቀራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክህደት የፈጸመብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣኖች፣ መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ፣ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን፣ በተለይ በሰሜን። ለማለት የፈለግኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች የተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው።
ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም። የገዛ ሀገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑ ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁን አዋግባችሁ መጨረሻውን አቀረባችሁት። በንጉሱ ትዕዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቆጭ አሁን ሁላችሁም እየተሰራችሁና እንደ ዶር እንስሳ በየጫካው እየተገደላችሁ ነው። የምናገረው ነትነት የለውም።
ስነስርዓት የጎደለ ሰው ካልሆን ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን።
እና አሁን የት ነው የምትገኙ?
ሽማግሌው ገና እየተማማቀ ነበር።
በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅራቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ?
እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞቹ በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም። እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል።
እሱን እኮ ነው የምለው አንተ ልጅ
አለ ሽማግሌው ፈገግ እያለ።
ቆራጦቹ ተዋግተዋል። ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል። ለፋሽስት ኢጣሊያ አጎብድደዋል ወይም ደግሞ አገር ጥለው ሸሽተዋል። ሁሉም ቢዋጉ ኖሮ ድል ለመቀዳጀት 5 ዓመት አይወስድብንም ነበር።
ያው ነው አልኩኝ። ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቁዎቹ ናቸው ቢዋጉት። የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል።
ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ።
ሽማግሌው አሾፈ።
የኢትዮጵያ እውነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ። አሳዛኙ ታሪካችን ይኸው ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰየቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ እስካሁን ድረስ እየላሱ ያሉት። ኢትዮጵያ የተረገመች አገር ነች
አለ መጨረሻ ላይ ሀዘን በተላበሰ ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ። አንድ ምንጭ ጋር ስንቃረብ እረፍት ወሰድን። በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳቦ ቆሎ ተካፍለን ቀመስ። ፀሐይ ልትጠልቅ ስትቃረብ ሰማዩም ሲቀላና ወፎችም ወደ የጎጆአቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን። ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳ በሌሊት የመጓዝ ልምድ ስለነበረኝ መቀጠል ፈልጌ ነበር። ጥሩ ቦታ መረጥኩኝ። በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ። እሳቱን አንድቼን ተጨረስ እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ። ለሁለታችንም በድንጋይና በእንጨት 2 ምሽጎች ሰራው። ተኩስ ቢከፈትብን እንኳ ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን። እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፍር ይላል። ያለ ሽፋን በፍጹም እንዳትተኛ። ግልጽና ሜዳማ የሆኑ ቦታዎችን አትጠቀም። በቅሎው የሚበላው ተሰጥቶ ታስሯል። እኛም ምግብ ቀምሰናል። እሳቱም መሞቅ ጀምሯል። ሽማግሌውም እንደሚጠበቀው ከከረፊቱ ውስጥ አንድ ጠርሙስ አረቄና 2 የቡና ስኒዎች አወጣ።
የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ። ትንሽ እንደምትቀምስ ተስፋ አደርጋለሁ። በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በህዝቡ መካከል የመስከ ስራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል። ስለዚህ ተቀላቀልኩት። አረቄው ጠንካራ ነበር። ምላሴን ሲያሳርረው ደከማውን ሆዴንማ ያረገው የሚችለውን ነገር አስቤ ፈራሁት። አንድ መለኪ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው። ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት። በተለይ የጎጃም ዳግም አረቄ በጣም ኃይለኛ ነው። ሴቶቻቸውም በጣም ጠንካራ ናቸው። ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሉት። ሳይንሳችሁ ምንድነው የሚለው? ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት። ሁሉ ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር። በትንሹ ነው። በርበሬ እንኳን አይበሉም እኮ ልፍስፍስ ብቻ። እንግሊዞቹ ግን እንዳሳ ነው የሚጠጡት። ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም። እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው። ታውቅ የለ የሚጠሏቸው መስሎኝ አልኩኝ። ነገር ስፈልግ እጠላቸዋለሁ አለ ሽማግሌው በስሜት። እውነት ግን እውነት ነው። እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን። ሸር፣ መከፋፈል፣ ጭካኔ፣ ማጭበርበር። በዚህ እኮ ተወዳዳሪ የለንም። አረቄን ተጎነጨው። በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም? አሁንም ነገር እየፈለኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚያ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማታለል ጥበቡም የላችሁም። በሳቂ ያቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሏል መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርጥ የሚባለው ማጭበርበር ፍጹምና የማያዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያቁትን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ሊያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነካው እውነተኛ አታላይ የቅርብ ጓደኞቹን፣ ሚስቱንና ቤተሰቡን የሚያታልለው ነው። እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን፣ አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት። ግን ልብ በል እንረግመዋለን እኮ አስጠነቀቀኝ ሽማግሌው። ስልቱን ጨርሶ የሥነ ምግባር መርህ የለሽ መሆኑንና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ በአድናቆት የሚታይ ነገርም ነው። ይህ ነው የህዝብ ባህል። ታዲያ ለምንድነው ከሃዲዎችን የሚጠሉት? ማን ከሃዲን ይወዳል? አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔና አንተ ማድረግ የማንችለውን ነገር ነው የሚያደርገው። በአገር ወይም ሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ቢያካትትም በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ለጉዳዩ ለበርካታ ዓመታት አስቤበታለሁ አለኝ ሽማግሌው። እኔም ጥቁሙን በመረዳት መንገዱን ጠረኩለት። እስኪ ስላጋጣሚ ዋጫውቱኝ። እንዴታ አለኝ። እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ። እንድትጠነቀቅ ሊያስተምርህ ይችላል። ደግሞም የአገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርግሃል። ለራሱ ሁለተኛ ስኒ አረቄ ቀዳ። በጣም ቅር ቢለውም እኔ ግን ግብዣውን አልተቀበልኩም። በምትኩ እሳቱ ላይ እንጨት ጨመርኩ። ሽማግሌው ጀመረ። ያ ዘመን መቼም በጣም አስቸጋሪ ጊዜ ነበር። ንጉሱ ሸሽቶ ነበርና እኛም አውራ እንደሌላቸው ልቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች ያያገዟቸው ነበር። ዘመናዊ መሳሪያ አልነበረን። ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነጻነት ቅዱስ ነውና ተነሳን። ወኔ ያገር ፍቅር ጦር መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራሽን ተሩሩን እናውቀው ነበር። በደጃች አዳነ ሰር ነበርኩና ጣሊያኖቹን በወልቃይትና በጠገዴ ያጠቃል። ሁለት እዚህ አስር እዚያ ስንገድል ዛሬ አስር ስናቆስል 20 ወይ ከዚያ በታች ነገ ስንል ቆየ። ጣሊያኖቹን መግቢያ መውጫ ሳጣናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከመሐከላቸው አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥኩ። የምወደውና ደግሞ ጎበዝ የሆንኩበት አይነት ስራ ነበር። የቡድኑን ኃላፊ ተደርጌ ተሰየምኩ። አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን። ጠመንጃዎቻችንን እንደ ጊዜ ሁኔታ በቅይጥ ጥይት ነበራቸው። እናም ተነስተን ሄድን። ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም። በቃፍትያና ባዲረመጽ በኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም። ደግሞም በካሃዲው ታየ ስር የነበረው ኃይል ቦቅቧቃ ብቻ እንደሆነ እናውቃለን። የመጀመሪያው ግዳጃችን ልክ ከቃፍትያ ወጣ ብሎ ያለ አካባቢ ላይ ነበረ። አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን። የሚቀጥለው ዘመቻ አዲረመጽ ላይ ነበረ። የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን። ከዚያም ከመንደር ወደ መንደር እየተዘዋወርን የታወቁ ከሃዲዎችን በፍጥነት እየረሸን ተንቀሳቀስ። ፍርሃት በሰፊው ተዛመተ። ጣሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍትያ አዲረመጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን። ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ። ተልኳችን ውጤታማ ነበር ማለት ትችላለህ። ችግራችንም እንግዲህ ያኔ ነው የጀመረው። እኔ እሳቱን ስቆሰቁስ፣ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ። እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር። ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቆመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍትያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ፣ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረጋ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈል፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብን። የጠላት ጥይቶች የእኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃረስ ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየደሀ ወደኔ መጣ። እንዴት ነን ያለነው? ጠየቅኩት። ሁኔታው መጥፎ ነው አለ። አንድ ስድስታችን የቀረን ይመስለኛል። መውጣት እንችላለን? ስል ጠየቅኩት። መልስ አልሰጠም። ከወደ አዲረ መጣቅጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት አራት አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፈው አይተና ወደዚህ አምጣቸውና አፈትልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች ሶስት አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወኩኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይህንን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳ ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከእናንተ እኩል በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለግኩም። ስለዚህ ከበደ እንዲቀር አደረግኩኝ። ምን ያህል እንዳመሰገነኝ ብትሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማሁ አይመስልህም ነበር። አምስታችን ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂ ጥይት ሰተነው ወደ አዲረመጥ መንገድ አቀናን። ከኋላችን ከበደ በሐሞተ ኮስታራነት መተኮስ ጀምሯል። ከተቃራኒው ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል ሶስት ባንዳዎችንና አንድ ጣሊያን ወታደር ገለን ማምለጥ ቻል። ሌሊቱም ሙሉ ስንጓዝ አድረን በነጋታው ጠዋት አንድ ምንጭ ዳር እረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍ። ግን ምንም ቢደክመኝም እንኳ መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከሰላሳ በላይ እንደነበሩ እርግጠኛ ነበር። ወኔ ቢስና ችሎታ ያለች ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾልከው ማን ነው? ዘመቻው የሚታወቀው በእኔ በነሲቡና በሌሎች አራት የቡድን መሪዎች ብቻ ነበር። ከሚያውቁትም መሃል ሶስቱ ሞተዋል፣ ሶስት ቀርተዋል። እኔ፣ ነሲቡና ሌላ ወንድ ወሰን የተባለ አርበኛ። ምንም እንኳ ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ጎጠኛ አርበኛ፣ እንዴት እንዲህ ያደርጋል? ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በምድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮንን ሐሳቡን ተውኩት። ወይ ወንድወሰን ወይ ደግሞ ከሞቱት አንዱ ሊሆን ይችላል። ይህን እንኳ ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንድወሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንድወሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በእርግጥ የኛ መረጃ አቀባይ ነበር። ወንድወሰን ግን ይህንን አያውቅም። ከወንድወሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣ ልናየው የምንችልበት ጥሩ ቦታ መርጠን መጠባበቅ ጀመር። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ተበቅ ወነዘም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ ፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን በያሰብኩኝ እኮ አለ ሽማግሌው በፎይታ። ከዚያም ተባባሪው ወነዘም በተባለው መንደር እንደሚኖርና ጎጆም ብቻውን ፈንጠር ብሎ የተሰራ በመሆኑ በመሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለወንዶሰን እንዲያጠያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንድወሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንድወሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበር ነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየው። ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንድወሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ። ወንድወሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር። ነሲቡ? አዎ አለ ሽማግሌው በሐዘኔታ። ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንድወሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድሮ ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር። ነሲቡን ታስታውሰዋለህ ስል ጠየቅኩት። በእርግጥም እንደሚያስታውሰው ነገረኝ። ከቃስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል? ምንም ሊያስታውስ አልቻለም። ነገሩን እዚያ ጋር ልተወው ችል ነበር። ምንም ቢሆን ረጅም ጊዜ አልፎታል። ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን አልነበሩም። ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር። ጣሊያኖች አልነበሩም? እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው? የለም፣ ይህም ያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ? ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍን ነበር እኮ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩም። ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለእኔ የስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል። ቱጃር፣ እንዲህ መባል የሚችል ሰው ጭራሽ ከነበረ ማለት ነው። ሲያየኝ ደስ ስላለው እንግዳይ ሆነህ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደና መጣ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን አላማ ሳስበው አፍረስ ተሰማኝ። ወደ ጎንደር የመጣሁት ለህክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ። ከባድ ነው። በኔ ቦታ ብትሆን ምን ታደርግ ነበር? ጥያቄው ሳላስበው ነው የተወረወረብኝ። ምን አደርግ ነበር? አላውቅም ስል የማያስቀይመውን መልስ ሰጠሁት። ሁለት ምርጫዎች ነበሩት፣ ወይ ዝም እንዳሉ መሄድ ወይ ደግሞ በቀጥታ ማፋጠጥ። እንዲያር ጎን ምርጫ የለ አለ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምን ጊዜም ሊክድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳምነው ነው? ፍርድ ቤት ልገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ። ለጥቂት ቅጽበቶች ሽማግሌው ዝም አለ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨው። ለበርካታ ቀናት ተጨነቅኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋርም ሄጄ ምርመራ ተደረገልኝ። ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔ መሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ ቤት ውስጥ ሳድር ከትንሽ ልጁ ጋር ስጫወትና ያን ሁሉ ጊዜ አባትየውን መግደል ሳስብ ቆየሁ። በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር። ወንድወሰንን አስታወስኩት። ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገር ወጣት ነህ። እኔ ግን ጉዳዩን በእጃዞ ቀስ ብዬ ነው ያነሳሁት። አንበሳን የምትገድለው ዘለህ እንደ ጥንቸል ወደሱ በመሮጥ አይደለም። ነሲቡን ያንን መረጃ አቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳ እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ። እኔም በነገር ወዳ ማድረጌን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወሰው አልኩት፣ ምንም የማላውቅ መስዬ። ታስታውሳለህ አይደል ወንድወሰንን ያጠመድነው ዕለት? ነሲቡ ፈገግ አለ። እንዴታ አለ። ያ ውሻ እኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳ እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ፣ ግን በደንብ ሳየው እንደደነገጠ ያስታውቃል። ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው አልኩት። የፈጣሪ አለ፣ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነግረኝ ነዋ ብሎ መለሰና ጨምሮ የፈጣሪ ያለ ያ ወንድወሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ስሸሸው የነበረው ድምዳሜ ላይ ደረስኩኝ። የለም ወንድወሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበረ እኔ እንዳምንህ ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብደሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ሕይወትህን አላተረፍኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የሰነዘርኩት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንድወሰን ስለሆነ ነው እሱ ነበር አካባቢውን ለመሰለል ይሄድን ጊዜ ስለቃፍት ያጥቃፍ ለጣሪያኖች መረጃውን ያቀበለው። ሁላችንም መንደርተኞች ይያገኘን በነበረበት ጊዜ ላንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንድ ወሰን ተማከራቸው አልነበረም። አሁን እርግጠኛው በፊቱን ንጹህን አርበኛ ከካሃዲ ጋር በመመሳጠር ወጥመት ታዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩኝ። ወንድ ወሰን እኮ ቀድሞውኑ በዛ የስለላ ተልእኮ ላይ አብሯችኋል ይደም አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው። ነሲቡ ምንም አላለም። እኔም ምንም አልተናገርኩም። ተፋጠን ለረጅም ጊዜ ቁጭ አልኩ። መሄድ አለብኝ ብዬ ተነሳሁ። እሱም ተነሳ። ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ስደርስ ጠየቀኝ። ዞር ብዬ ጓደኛዬ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩተ ገለኸኝ ጭንቅላቴን ቆርጠ እንደ ዋንጫ ይዘህ ለጣሊያኖች መውሰድ ፈርተ ይሆናል። ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጽህ አይቀርም ነበራ። ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ። ዞር ብዬም አላየሁትም። ሽማግሌው ታሪኩን ሲጨርስ የተደከመና ታላቅ አዘን የተሰማው መሰለ። አሁን እኔ ነበርኩ ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት። አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት እያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን? ሚስጥራዊ በሆነ ሁኔታ ንግግሩን ቆም አደረገ። አገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማነኝና ነው? ነሲቡ እኮ በሺዎች መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር። ግን በላይ አሁን የት ነው? ሞቷል። እንግሊዞች መልሰው አምጥተው ጫንታችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድን ነው? በሱ መሞት የአገሪቱ ሁኔታ ይሻሻላል? የሚሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከል የፈለገች እንቁራሪት እኮ ፈንድታለች። እና በሰላም ተውት። አለመጠየቅ አልቻልኩም። ሽማግሌው በሰፊው ፈከከለና ከአረቄው ተጎነጨ። እንዴት ያለ አረቄ ነው እባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት እደፍራለሁ። አዎ ይኸው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ታልኩት። የተበሳጨ ትመስላለህ አለ ሽማግሌው። አሁን ደግሞ በኃይል እየሳቀ ለምን አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ፣ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። ድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ታስነሳ ራሴን የሚከፍ ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጸላችሁ? ለላ ፕሮግራማችን በዚህ ተጠናቀቀል። ይህንን ፕሮግራም ነገ ጠዋት ካለ እስከ 3 ዲም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናም ሹ
Yo Now that I don't want, now that I don't want, now that I don't want.